አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል በፓፒሌ ቶላ ተደርሶ በጸጋይ ገብረመድህን ደብተራው የተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 4 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረመድህን የተተረጎመ 1989 ዓመተ ምህረት ክፍል 4 ሚያዝያ 1968 ዓመተ ምህረት በኤርትራ ላይ ያርሶ አደር ዘመቻ ለማድረግ በዝግጅት ላይ ነበር። የሐሳቡ ጠንሳሽ መይሶን ቢሆንም እንደሚጠበቀው የደርግን ትምክህታዊና ደመነፍሳዊ የወኔ ስሜት ሊቆረቆር ችሏል። እቅዱ በብዙ ሺህ የሚቆጠሩ አርሶ አደሮችን በሰላምም ሆነ በኃይል ከጎጃም፣ ከትግራይ፣ ከበጌምድርና ወሎ አሰባስቦ ያን የረባ መሳሪያ ያልነበረውን የህዝብ ማዕበል በኤርትራ ሽምቅ ዋጊዎች ላይ ለማጉረፍ ነበር። አሁን በስደት ላይ አውሮፓ የሚገኘው የሚሶመሪ ነገደ ጎበቴ ዘመቻውን ተገንጣይ ወንበዴዎች ላይ በግብጽ ገንፍሎ የወጣ የህዝብ ስሜት እንደሆነ አድርጋችሁ ማቅረብ አለባችሁ ብሎ ተተሰበሰቡ ኢትዮጵያውያን ዲፕሎማቲክ ሰራተኞች ለማስረዳት ወደ ቦን ምዕራብ ጀርመን ሄዶ ነበር። ይሃባም ይህን የጥፋትን የልቂት ድግስ አጋለጠ። አገሪቱ ዋና ከተማ በአዲስ አበባና በሌሎች ብዙ ከተሞች ይህን የታሰበውን ዘመቻ በመቃወም ሰላማዊ ሰልፎች ተደረጉ። ብዙ ሰላማዊ ሰልፎች የተካፈሉ ሞቱ። ከዚያም የሚበልጡ ቆሰሉ፣ ታሰሩ። ሆኖም ራዛ ዘመቻ የሚል መጠሪያ የተሰጠው ያ የአርሶ አደር ዘመቻ ውጤቱ ጨርሶ መና ሆኖ ቀረ። ምክንያቱም እፍኝ የማይሞሉ የረባም ጥቅስ የሌላቸው አረቦችና ከሃዲዎችን ነው የምትገጥመው ተብሎ የተነገረው ይህ ነው የሚባል መሳሪያ ያልያዘ ዘማች በደንብ በታጠቁ በሽምቅ ተዋጊዎች ክፉኛ ምት ደርሶበት ተበትኖ ነበርና የ1968 ዓመተ ምህረት ሜይዴይም በአዲስ አበባና በሌሎች ከተሞች ስፋት ያላቸው ተቃውሞዎች የታየበት ቀን ነበር። ሰላማዊ ሰልፍ አድራጊዎቹ ሰራተኞች፣ ተማሪዎች፣ ምሁራን ወዘተ ያነገቧቸው መፈክሮች ዴሞክራሲያውያን መብቶች እንዲከበሩ፣ ለሰራተኞች የመነሻ ደሞዝ እንዲጨመር፣ በኤርትራ ውስጥ የሚካሄደው ግድያ እንዲቆምና ጥያቄውን በሰላማዊ መንገድ እንዲፈታ፣ ኢሰአማ ህጋዊነቱ እንዲመለስለት ወዘተ የሚሉ ነበሩ። በከተሞች ሁሉ ወታደሮችና ፖሊሶች ሰላማዊ ሰልፍ አድራጊዎች ላይ የማጥቃት እርምጃ በመውሰድ ቁጥሩ በውል ያልታወቀ 40 የሚሆን ሰው መሞቱ ሲዘገብ በርካታ የሚሆኑ ታስረዋል። እነዚህም ብዙዎቹ በኋለኛው ጊዜ ማታ ማታ ይካሄድ በነበረው በይፋ በታወጀው ሽብር መዳረሻቸው ጠፍቶ ቀርቷል። ግንቦት 25 ቀን ደርግ የኢንዱስትሪ ላባደር ማህበራትን ስብሰባ በኃይል በተነ። በ20 የሚቆጠሩም ታሰሩ። ሰኔ 28 ደግሞ ቀደም ብለን የጠቀስነው የወንጀለኛ መቅጫ ማሻሻያዎች ታወጁ። በዚህም መሰረት እንደ ሀፓ ባሉት ፓርቲዎች ላይ እንኳን በጎ አመለካከት ማሳደር ቀርቶ በሕይወት የሚያስቀጣ ወንጀል ሆነ። ሐምሌ ውስጥ ሻለቃ አሊ ሙሳና ሻለቃ ጌታቸው ሽበሺ የግድያ ዘመቻቸውን በሚያካሄዱበት ወቅት ሻለቃ ታከለ ወልዴ የሚመራ ቡድን ደግሞ በሲዳሞ ክፍለ ሀገር በአፈሮ ውስጥ ከ200 በላይ አርሶ አደሮችና ዘማች ተማሪዎችን ጨፈጨፉ። የደርግ ወታደሮች የፈጸሟቸው ወንጀሎች ህዝቡን ክፉኛ አስቆጥቶት አምጾ ተነሳ። ደርግም በአካባቢው ፈንቅሎ የወጣውን ያንን የህዝብ መነሳሳት ለማቀዝቀዝ ባደረገው ጥረት ሻለቃ ታከለን ይዞ ማሰር ተገደደ። በዚህም አላበቃም። ሻለቃ ታከለ ነሐሴ 22 ቀን 1968 ዓመተ ምህረት ሶዮማ ውስጥ በሲሮ ወረዳ በይፋ በስቅላት ተቀጣ። በደርግ መሳሳት ሆነ ማለት ይቻላል። ሻለቆቹ አሊና ጌታቸው በአዋሽ ባስ በተፈሪ ልክ የሌላቸው ላባደሮች ከማረዳቸው የተነሳ እነዚያ ሰማዕታት በአብዮታውያን መዝሙሮችና ግጥሞች ውስጥ ንዑድ ክቡር ስፍራ ይዘዋል። ሐምሌ 6 ቀን ደርግ አዲስ አበባ ውስጥ ሰዎች መረሸኑን ገለጸ። ከሞቱት ውስጥ ሻለቃ ሲሳይ ሀብቴ የደርግ አባልና የውጭ ግንኙነት ኃላፊ፣ ብርጋዴር ጀነራል ጌታቸው ናደው የኤርትራ ዋና አስተዳዳሪ፣ መርሲኤ ይሁን፣ ዶክተር አበበ አስናቀ፣ ግዛቸው ዋለልኝ፣ ጁኒየር ቴክኒሽያን አበበ አቦዘን፣ በትረ ማርያም አስናቀና ሽታው አበበ የሚገኙበት ሲሆን እነዚህ ሁሉ ጸረ አብዮትና ጸረ ዴሞክራሲ እንቅስቃሴ በማካሄድ የተከሰሱ ነበሩ። ዘውዴ ተረፈ ሚስጥራዊ ሰነድ ለተቃዋሚ ወገን በመሸጥ ክስ የተገደለ ሲሆን፣ ዊሌ መኑር፣ ካሊል ሐሰን፣ ሼክ ጀሚል ኢብራሂም፣ ገዳ ጋቢ፣ ተስፋ ኪሮስ ወልደ ስላሴ፣ ሐጂ አደም መሐመድ፣ መሐመድ ሰይድ በረሄና ባዘዘው ነጋሽ የኢኮኖሚ ሻጥር በማድረግ ወንጀል ተገደሉ። ደምሴ ከበደ፣ አሰፋ ካሳ፣ ቡቦ በመቀበል ጥፋተኛ ሆነው ተገኝተዋል። በዚህ ጊዜ ሻረቃ ኪሮስ አለማየሁ የተባለው የደርግ አባል ተይዞ ታስሮ ነበር። በኋላም እዚያው እስር ቤት የተገደለ ሲሆን ራሱን ገደለ ተብሎ ተመካኘ። እዚህ ቦታ ላይ ክሶች የተባሉትን መመልከቱ አስፈላጊ ሆኖ ይስተማናል። አብዛኛዎቹ ተከሳሾች ዳኛ ፊት አልቀረቡም። ታዲያ ለመሆኑ ክሶቹ ከእውነታው ጋር የተዛመዱ ኑሯልን? አቁ እንደሚያሳየው ስለተፈጸሙት የሞት ቅጣቶች መግለጫ በተፈጸመበት ጊዜ የተነበቡት ክሶች በሁሉም ላይ ለማለት በሚያስደፍር ደረጃ ፈጠራዎችና የተዛቡ ነበሩ። ለምሳሌ በኃይለ ሥላሴ ጊዜ 5 ዓመት እስራት ተፈርዶበት የነበረው መለስ ተክሌ ጸራቢው ጽሑፍ በመበተን በደርግ ተይዞ የነበር ሲሆን የሞት ፍርድ የተፈረደበት ግን የመሬት ይዞታ መሻሻልና ህብረተሰባዊነትን በመቃወም እንዲሁም በአገሪቱ ዋና ከተማ ውስጥ ቦምብ በማፈንዳት ወንጀል ነበር። ረዘነ ኪዳኔ ደሴ፣ ግዳይ ገብረዋህድ ደግሞ መቀሌ ነበሩ። የተባለው ቦምብ አዲስ አበባ ውስጥ ሲፈነዳ ግን በዚሁ ወንጀል ከመለስ ጋር አብረው ተረሸኑ። በመጀመሪያ መንግስቱን በመቃወም ወንጀል መከሰሳቸው ከምንም የጣፈው የለም። ኢድሪስ ኬር አብዱል ቃድር ለረጅም ጊዜ ጣሊያን አገር ኑሮ አዲስ አበባ ሲመለስ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ተያዘ። ኢድሪስ በኤርትራው እንቅስቃሴ ውስጥ ተሳትፎ ያልነበረውና የአእምሮ መታወክ ታሪክም የነበረው ነበር። ሆኖም የገጠሩን የመሬት አዋጅ የሚጻረር ተንኮል ፕሮፓጋንዳ በመንዛት የኢትዮጵያን ሰላምና ጸጥታ በማናጋትና ህገወጥ ተግባሮችን በተለያዩ ቦታዎች በማካሄድ ወንጀል ከሌሎች ጋር ተዳምሮ ተረሸነ። ከተውንም ክሱን ይበልጥ ለማክበድ ኢድሪስ የኤርትራ ነጻ አውጪ ድርጅት የተወሰኑ ህዝቦች መሪ ነበር ብሎ መንግስቱ ወነጀለው። የተሻለ የሥራ ሁኔታንና ዴሞክራሲያውያን መብቶችን የጠየቁ ላባደሮች የኢምፔሪያሊስት ወክሎች ተብለው ተጠሩ። ረጅም ጊዜ የግፍ አገዛዝን የታገሉ ምሁራን ጸረ አብዮተኞች የሚል ቅጽል ተለጠፈባቸው። ሻለቃ ሲሳይ የደርግና የመይሶንን ትስስር ከሞስኮ ጋር ይደረግ የነበረውን መተሻሸት የመንግስቱ ኃይለ ማርያምን አምባገነናዊ እርምጃዎች ይቃወም ነበር። ይህም ለሞት አበቃው። ጀነራል ጌታቸው የኤርትራው ግጭት ሰላማዊ መፍትሄ ይፈለግለት የሚለውን በኤርትራ ያሉ ወታደሮች የጠየቁትን ጥያቄ ለደርግ ወስዶ በማቅረቡ በደርግ አይን ችግር ፈጣሪ ሊሆን እንደሚችል አስደርጎ አስገመተው። የመንግስትን ሚስጥር በመሸጥ የተከሰሰው ዘውዴ ተረፈ በኃይለ ሥላሴ ጊዜ በርግጥ ሚስጥራዊ ሰነድ ለሶማሊያ ሽጦ በጦር ፍርድ ቤት ተቀጥቶበት ነበር። ደርግ ይዞ ባሰረው ጊዜ ግን ለጥቂት ዓመታት በሥራ ፈትነት ያለ ሲቪል ነበር። በኢኮኖሚ አሻጥር የተከሰሱት 6ቱ የቀረቡት እንደ ስግብግብ ነጋዴዎች ተቆጥረው ነበር። ሆኖም አንዱ የነጋዴ መጋዘን ዘበኛ፣ ሌላው በኋላ በማከማቸት ክስ ሲፈለግ ለነበረ ነጋዴ መጋዘን ያከራየ ሽማግሌ ሰው፣ አንዱ ደግሞ ሳይያዝ ያመለጠው ነጋዴ ልጅ ነበር። የኢኮኖሚ አሻጥርና ማከማቸት የተባለው መጠኑ አነስተኛ ከሆነ በርበሬ ያለፈ ሆኖ አልተገኘም። ሀብታም ነጋዴዎች ከተባሉት ውስጥ 4ቱ እስላሞች ምስኪን ድሆች ከመሆናቸው የተነሳ ለቤተሰቦቻቸው መርጃ ይሆን ዘንድ ማዕከላዊው መስጊድ የገንዘብ መዋጮ እንዲደረግላቸው መማለድ ነበረበት። ንጹሃንና በደል የሌላቸው ሰዎች መረሸን የርቱ ህሊናን ሚዛናዊ ብያኔ የሚጋፋ ሲሆን፣ አእምሯቸው ለተዛባ መሪዎች ግን ተገቢነቱ ትክክለኛ ምክንያት ላይ የተመሰረተ ምንም ህጸጽ የሌለው መስሎ ይታያቸዋል። የርሸናዎቹ ዓላማ በሕይወት የቀረው ፍርሃት ረአድ እንዲይዘው ለማድረግ ነበር። ሰኔ 28 ቀን ማከማቸትን ወንጀል የሚያደርግ ህግ ወጣ። ሳምንት በኋላ ህጉን በስርዓት ለማስፈጸም ይቻል ዘንድ በዚህ ወንጀል ጥቂት ሰዎች መሞት ነበረባቸው። ተከሳሾቹ ንጹሃን ሆኑም ወይም ጥፋቱ በጣም ቀላል ሆነ ግድ አልነበረም። የመንግስቱ ከሃዲነት ይታወቅ ዘንድ ክርኑን መቅመስ፣ አስፈላጊ ሆኖ ተገኝቶ ነበርና አጼ ኃይለ ሥላሴ ህዝብ ማጉረምረም በጀመረ ቁጥር ሞት ከተፈረደባቸው ውስጥ ከእስር ቤት በማስወጣት አደባባይ ላይ ስቅላት እንዲፈጸምባቸው ያስደርጉ ነበር። እንዲህ አይነቶቹ የመንግስትን ኃይል የሚያስታውሱ የድንገት እርምጃዎች መንግስትን ከአመጽ ለመጠበቅ ፍጡን አብነቶች ሆነው ተገኝተዋል። ያለፈው መንግስትና ስርዓት ውጤት የሆኑት የደርግ መኮንኖችም ከዚህ እምነት ይላቀቁ አልቻሉም። የሐሰት ክሶች ደርግ ተቃዋሚዎቹን የሚገድልበትን እውነተኛ ምክንያት ይሸፍኑ ነበር። የታወቁ አድሃሪያንን ከታወቁ አብዮታውያን ጋር ደብልቆ ማቅረብም ብዙውን ነገር አምታቷል። 60 የአሮጌው መንግስት ባለስልጣኖች ህዳር 15 ቀን በሞት ተቀጡ ብለው ይጽፋሉ ጋዜጦችና ጋዜጠኞች። ግን አብረዋቸው ስለተረሸኑት ዴሞክራቶች ምንም የለም፣ ተረስተዋል። ሻለቃ ሲሳይና ጌታቸው ናደው ተገደሉ ይላሉ የጋዜጦች አርዕስት፣ ስለሌሎቹ ደንታ የለም። መለስ ተክሌ ታጋዩ በሰፊው ከታወቀው አሉላ በቀለ ከተባለው ፊውዳል ጋር ይገደላል። የሁሉም ክስ ግን የመሬት ይዞታን መሻሻል በመቃወም ነው። የታጋዩን ያለፈ ታሪክ የማያውቁ ሁሉንም ነገር ፊውዳሎች ላይ እንደተወሰደ እርምጃ አድርገው ይወስዱታል። በዚህ መንገድ ነበር ማወናበዱ የሚካሄደው። ደምሴ ከበደ በእውነት ጉቦ ይቀበል አይቀበል ማን ተጨንቆ ያጣራል? ቢጨነቅስ ስንቱ። በኤችቪ ስኳር ፋብሪካ ማከፋፊያ ኮርፖሬሽን ውስጥ ደምሴ የነበረውን የሽያጭ ኃላፊነት ቦታ ለመውሰድ በሚቀናቀነው ደርግ ውስጥ ዘመድ በነበረው ወደረኛ ሰራተኛ በቀረበበት ክስ እንደነበር የዚሁ የሁለተኛ ደረጃ ትምህርት ቤት ምሩቅ የሆነው ጓደኛቸው መሰረት በሌለው ክስ መረሸኑ የሥራ ባልደረቦቹን ክፉኛ እንዳስደነገጣቸው ሊታወቅ አይችልም። የሐሰት ክሶች፣ የበዘፈቀደ እስራቶችና ግድያዎች የደርግ ባህሪ መግለጫዎች ነበሩ። መይሶንም ሟጭሮ የተነሳበትን የምልመላ ዘመቻ ያልተቀበሉትን ምሁራንና ሰራተኞችን ለመቅጣት ይህንኑ ዘዴ ነው ሆይ ሆይ ሲል የነበረው። ስለሆነም እስር ቤቶች እየሞሉ ደምም እየጎረፈ መጣ። በሐምሌና ነሐሴ 1968 ዓ.ም ከትግራይና ከወሎ የተያዙ ተማሪዎችና መምህራን በሚስጥር ተገደሉ። የሁሉም ክስ የኢህአፓ አባላት ናችሁ የሚል ነበር። በሐምሌ ውስጥ የመኢሶንና የወዝሊግ መሪዎች ተጨማሪ የኢህአፓ መሪዎችና አባሎች ስም ዝርዝርና ኢህአፓም የሚደመሰስበትን የስር ነቀል ዘመቻ እቅድ ለደርግ አቀረቡ። ነሐሴ 1968 ዓ.ም ላይ በአዲስ አበባ ብቻ ሳይሆን በሌሎችም የአገሪቱ ክፍሎች ማለትም በብዙ የሸዋ ክፍሎች፣ በሐይቆችና ቡታጅራ፣ በይፋትና ጥሙጋ፣ በጨቦና ጉራጌ፣ በከፋ ጅማና አጋሮ፣ በሲዳሞ በወላይታን ከምባታና ደራሳ፣ በወለጋ ቀለም አውራጃ ውስጥ፣ በወሎና በትግራይ፣ በሐረርጌ በተለይ በሐረር ድሬዳዋ፣ ባለማያ ገለምሶ አስበተፈሪ ወዘተ የሚፈጸመው ግፍ እየከፋ መጣ። ያልተነካ ክፍለ ሀገር አልነበረም። ያልተዳሰሱ ከተሞች ጥቂቶች ናቸው። ደረጃው ይለያይ እንጂ ያልተለከፈ የሀገሪቱ ማዕዘን አልነበረም። ሐምሌና ነሐሴ 1968 ዓ.ም በአዲስ አበባና በሌሎች ከተሞች የነበረው ሁኔታ ጭንቀትና ጥበት የሰፈነበት ነበር። ሐምሌ 1968 ዓ.ም ላይ ኢህአፓ የሚፈጸመውን ግፍ በማውገዝና የደርግንና የመኢሶንን የጦርነት እቅድ በማሳወቅ መግለጫ አወጣ። በተጨማሪም በእስራኤል የሰለጠነው ነበልባል የተባለው ክፍለ ጦር በሙሉ የተጠንቀቅ እዝ ላይ እንደነበርና በአዲስ አበባ ላይም ለመሰማራት የታቀደ እንደነበር ግልጽ ተደርጓል። በዚህ ጊዜ ውስጥ የላዛሪ ዲስተት ፋብሪካና የመታራ ስኳር ፋብሪካ ላባደሮች የሥራ ማቆም አድማ አደረጉ። የኤርትራ ወታደሮች አሁንም እንደገና የኤርትራው ጦርነት በሰላማዊ ውይይት እንዲፈታ፣ የኢትዮጵያ ሕዝብም ስልጣን እንዲረከብ የሚል ጥያቄ ለደርግ አቀረቡ። በትውር የሚዘጋጁ የአየር ኃይልና የጦር ኃይሉ ጽሑፎች አምባገነናዊውን ወታደራዊ አገዛዝ አውግዘው ጻፉ። ከደብረ ዘይት አየር ወለዶች አመጹ። አመጣቸው በኃይል በነበልባል ጦር ቢፈታም ብዙዎች ከነጥጥቃቸው አመለጡ። የጅጅጋዎቹ ወታደሮች በሜይዴ 1968 ዓ.ም ተመረጥ እንዳደረጉት ሁሉ ተቃዋሚ ወገኖች ላቀረቧቸው ዴሞክራሲያውያን ጥያቄዎች ድጋፋቸውን ገለጹ። ደርግም ስራ አልፈታም ነበር። ሐምሌ 8 ቀን ብቻ ወደ 1000 የሚጠጉ ተማሪዎች ታሰሩ። የታጋይ ላባደሮችና መሪዎቻቸውን ከቤት ቤት ማደኑ እየጨመረ ሄደ። ኢሶንና ወዝሊክ ባወጡት የስም ዝርዝር እየተረዳ የሰው መያዙ ነገር ተስፋፋ። አጋሮ ውስጥ ተማሪዎች መምህራን እንደተጨፈጨፉ ተዘግቧል። የመንግስት ሰራተኞች በተለይም በመሬት ይዞታ ውስጥና በስዊድን የገንዘብ እርዳታ ይካሄዱ የነበሩ የእርሻ ፕሮጀክቶች ዋዱ ካዱ ውስጥና ኢፒድ ውስጥ ይሰሩ የነበሩ ዋና ኢላማዎች ተደረጉ። ብዙዎች ተሰወሩ። በደርግና በመይሶን የታዘዙ ወታደሮች በተሰወሩት ምትክ ዘመዶቻቸውን አሰሩ። ባጭሩ ነሐሴ 1968 ዓ.ም አይነ ግቡ ተገልጦ ጦርነቱ ቁልጭ ብሎ ወጣ። ደርግ ከግፍ አገዛዝ ጋር እየተመሳሰለ ከመምጣቱ የተነሳ የቀደመ ትርጉሙን አጥቶ ጭካኔና እንዳሻ ማድረግን የሚገልጽ ሆነ። ደርግ ለወዳጁ እሳት ይዟል በእጁ የሚለው የህዝብ አባባል ከዚህ የመጣ ነው። ማንም ይሁን ማ ለደህንነቱን ዋስትና አልነበረውም። 1967 ዓመተ ምህረት ደርግ በግራም በቀኝም ገደለ። 1968 ዓመተ ምህረት ከሐምሌ እስከ ነሐሴ ድረስ ባለፉት ገጾች ባልተሟሉ ዘገባዎች ቢሆንም አጉልተን ለማሳየት እንደሞከርነው ያልተቋረጠ ግድያ አካሂዷል። መስከረም 1969 ዓመተ ምህረት ላይ የተቀየረው የደርግ ጠባይ አልነበረም። የተቀየረ ነገር ቢኖር የሽብሩ ደረጃና የግፉ ይዘት አዲስ ገጽታ መያዙ ነበር። ይበልጥ መስፋፋትን፣ ይበልጥ መፈራራትን አመጣ። ደርግ ስልጣን ከያዘበት ጊዜ ጀምሮ እስከ መስከረም 1969 ዓመተ ምህረት ግፍና ሽብር ከኢትዮጵያ አልተለየም። በኋላ ከተከተለው ጋር ሲወዳደር አነስተኛ ነበር ሊባል ይችላል። ግን ዞሮ ዞሮ ከሽብርነት አልዘለለም። ይህ ነው እንግዲህ ደርግና ለሱም የሚያጋፍሩ ተቃዋሚውን ወገን ከመስከረም 1969 ዓመተ ምህረት በኋላ ራሱን ወደ መከላከል በመሄዱ ለመወንጀል በሚያደርጉት ሙከራ ሊሸፋፍኑት የሚፈልጉት መራራው ሐቅ። ምዕራፍ 4 ምን ምርጫ ምን ግትርነት ያም ምርጫ ነው። ዛፉ ላይ ሆኖ ከበላዩ የተቆጣ ነብር ከበታቹ የተራበ ጅብ ያፋጠጡት ሰው ምርጫዎች አሉት። ዝም ብሎ መበላት ወይም ወደ ላይ ከፍ ወደ ታች ዝቅ ብሎ ጠላቱን መግጠምና ከመበላት ራሱን ማዳን ነው። ንጉሠ ነገሥቱ ከወረዱ በኋላ የኢትዮጵያ ሕዝብ የገባው ተመሳሳይ ምርጫ ውስጥ ነበር። የደርግን አገዛዝ ጸጥ ብሎ መቀበል ወይም እሱን መታገል። ማን መበላት ይፈልጋል? ስለሆነም ሕዝቡ መታገልን መረጠ። ይህንንም በማድረጉ ከተጠበቀው የደርግ መቅሰፍት በተደራቢ በግትርነትና አብዮቱን ዳምጠኝ ብሎ የመጠየቅ ያህል ነው ብለው ክስ ከሰነዘሩበት እንደ ኦታዌና ፒተር ሽዋብ ከመሳሰሉት የውጭ ኤክስፐርቶች የተወረወረ የመርዝ ብዕርና የማብጠልጠል ውርጅብኝ አረፈበት። መቼም ከሳሾቹ ኢላማቸው ግራውን ብቻ ወይንም ኢሃፓን ብቻ የሚመለከት ነው ሊሉ ይችላሉ። ግን እነዚህ በዚያን ጊዜ እነማን ነበሩ? በዚያን ጊዜ ደርግን ይቃወም የነበረው ማን ነው? በደርግና በሰራተኛ ተማሪ ምሁር መካከል የነበረው መቆራረጥ ገና ከጧቱ ግልጽ ነበር። እንዲያው ለመሆኑስ በየካቲት አብዮት ግንባር ቀደም ሚና የተጫወቱት በኃይለ ሥላሴ ጊዜም እንኳ በሐቅ አብዮታውያን ነበርን ለማለት የሚችሉ ኑረው ብቅ ያሉት መኮንኖች ሳይሆኑ እነዚሁ ሰራተኛ ተማሪ ምሁር አልነበሩምን? ከፖለቲካው ፍጭት አንጻር ሲታይ ህዝቡ፣ ሰራተኛው፣ ተማሪው፣ ምሁሩ ወዘተ ነበር ወታደራዊውን አምባገነን መንግስት የተጋፈጠው። በኢትዮጵያ ምናልባትም እንደዚሁ ባሉ አገሮች በዋናው ከተማ የሚደረግ የፖለቲካ ተቃውሞ በመላ አገር ውስጥ ከፍተኛ ተደማጭነት አለው። ይህም ተደማጭነት ከከተማው ነዋሪ፣ ከሰራተኛው ወይም ከተራማጅ ምሁሩ ነፍስ ወከፍ ቁጥር እጅግ ልቆ የሚሄድ ነው። ደርግ ከሰራተኞች፣ ከተማሪዎችና ከምሁራን ጋር በከተሞች ውስጥ መቆራረጡ ወደ ገጠሩም ዘልቆ ያስገመገመ ሲሆን የመንግስት ሰራተኞችና የዲሞክራሲያውያን ወታደሮች ተቃውሞም አስተጋብቶ ነበር። በአብዛኛው ለዲሞክራሲያ ለኢሃፓ ድጋፍ የነበራቸው ዘማች ተማሪዎች ጸረ ፊውዳል ትግል ለማፋፋምና ይህንንም ትርጉም ካለው ነጻነትና ስልጣን ጋር ለማቆራኘት ራሳቸውን ከአርሶ አደሩ ጋር አዛመዱ። በሌላም ማነጋገር አንዳንድ የውጭ ተቺዎች የመጠቁ ምሁራን ተቃዋሚዎች በከተሞች አካባቢ ብለው የጠሯቸው ራሳቸውን የነጠሉ የመጠቁ ምሁራን ሳይሆን የአብዛኛው ሕዝብ አንደበት እንጂ ነበሩ። የመሬት ይዞታው መሻሻል ሕዝባዊ ጥያቄ ላይ የተመሰረተ ስለነበር ለጊዜው የተወሰነ የአርሶ አደር ክፍልን ሊያረጋጋ ችሎ ነበር። ግን ደርግና አርሶ አደሩ እርስ በርሳቸው ከቶም የሚጣጣሙ አልነበሩም። ደርግ ቦናፓርቲስታዊ ለመምሰል አስቦ ከነበር ነገሩ አከራካሪ ነው፣ በራሱ ቅዠት ተታሎ ነበር ማለት ነው። የሰሜን አርሶ አደሮች በመሬት ይዞታው መሻሻል ያገኙት ፋይዳ ከሞላ ጎደል አልነበረም። የደቡቦቹም ቢሆኑ ምንም እንኳ ፊውዳላዊው ስርዓት መወገዱን ቢገነዘቡም ጭቆናው ግን እየገረረ መምጣቱን ለማየት ረጅም ጊዜ አልፈጀባቸውም። ደርግን ተቃውሞ የቆመው ወገን ሰላማዊ መንገድን ነበር የተከተለው። የኢሃፓ የ1967 ዓመተ ምህረት የፖለቲካ ፕሮግራም እንኳ በመቅድሙ ላይ የሚከተለውን አስፍሯል። የሰራተኛው ህዝብ ዴሞክራሲያዊ መብት ከተከበረ ኢሃፓ የመጨረሻ ዓላማውን ከግቡ ለማድረስ ዴሞክራሲያዊ በሆነ መንገድ ይታገላል። እነዚህ መብቶች ከተገፈፉ ግን አብዮትን ለማራመድ አስፈላጊና ተገቢ የሆነውን የትግል ዘዴ በመቀየስ በተግባር ያውላል። ኢሃፓ ወይም ህዝቡ አይደለም ደርግን ጸረ ዴሞክራሲ እንዲሆን የተነኮሰው። ደርግ ራሱ ነው ሰላማዊ የፖለቲካ ተቃውሞ ሊገለጽባቸው የሚችሉባቸውን መንገዶች ሁሉ የዘጋው። የማህበር መብታቸው የተነፈጋቸው፣ በሰላማዊ ሁኔታ ተቃውሟቸውን የሚያሰሙበት መንገድ ግድያና እስራት ያስከተለባቸው ሰራተኞች ከመሰናዘር ሌላ ምርጫ የላቸውም። መቼም ሌላው ምርጫ ደግሞ ባርነት ነው። ግን ከባርነት ሞት ይሻላል ብሎ የተነሳው የኢትዮጵያ ህዝብ ይህን ባለመቀበሉ እንደ ጥፋት አይቆጠርበትም። ግትርነት የተባለው ተቀጥላ ደግሞ ተገቢ ቦታው ከአምባገነናዊ ደርግ ሰፈር ነው። ህዝቡ ተንኳሽ አልነበረም። ወደ ጠብ እንዲያመራ፣ ከሉዓላዊ ግቦቹ ይደርስ ዘንድ ህገወጥ የትግል መንገዶችን እንዲመርጥ ተተነኮሰ እንጂ ሳንሱር አንድያውን ገድግዶ ይዞ በስውር የሚረጩ ወረቀቶች ተትረፈረፉ። ፓርቲዎች ታገዱ። ፓርቲዎች ወደ ህቡዕ ህላዌ ተገፉ። ሰላማዊ ተቃውሞዎች ተከለከሉ። የስራ ማቆም አድማ ተስፋፋ። ማሰር መረሸን ከዳር እስከ ዳር ደካ። ራስን መከላከልም የግድ ሆነ። ደርግ የጨመተ ተቃውሞን እንኳን አልፈለገም። ከተውንም ምንም አይነት ተቃውሞ አልፈለገም። ሁኔታዎች እንዳሳዩት ምሁራን ግብራበሮቹን እንኳ አልማራቸውም። የወታደራዊ መንግስት ተሽከርካሪ የአመፃ ጎማ በመንገዱ ላይ ያገኘውን ተቃውሞ ሁሉ ለመዳመጥ ነበር የተንቀሳቀሰው። ከበስመ አብ አደጋውን የተመለከቱት እድገቱን መገደብ መረጡ። በራሳቸው የግል ጥቅም ታውረው የተደናቆሩት ግን አጠቃላይ የሁኔታውን ስዕል መማተር ተስኗቸው ራሳቸውን ከደርግ ጋር በማጣበቃቸው ጊዜው ሲደርስ እዚያው ተደቆሱ። አንድ መንግስት ረጀ ያለው ስልጣኑን የሚቀዳጀው ከሚያስተዳድረው ህዝብ ፈቃድ መሆን አለበት። ይህ የኢሃፓ ጥቅስ አይደለም። ይህ ፈቃድ በሌለበት የሽብር አገዛዝና አምባገነንነት የበላይነቱን በያዙበት ሁኔታ ህዝቡ ወደ አመጽና ወደ ጠመንጃ ከመሄድ ሌላ ምርጫ አይኖረውም። ደርግ የሰላማዊ ተቃውሞ መንገዶችን በሙሉ ከመዝጋቱም ሌላ ተቃውሞውን ኢትዮጵያዊነትን የሚጻረር አስመስሎ ለማቅረብ ሞከረ። እንዲህ አይነቱ ተቃውሞ እንዳልነበረ ንጉሠ ነገሥቱን ያወረደ፣ እግረ መንገዱንም ለራሱ ለደርግም ስልጣን ላይ ለመውጣት መንገድ የጠረገ በነዚያ በየካቲቱ ቀናት ውስጥ ደርግ የንጉሠ ነገሥቱን ስህተት ሊደግም አልፈለገም ነበር ማለት ይቻላል። ግን ይህም ደግሞ እንደረጁት ንጉሥ ሁሉ አምባገነን እንደነበረም ያመለክታል። ዴሞክራሲያዊ መብቶችን ከገደበና በማያፈናፍኑ አዋጆች የሚካሄድ አገዛዝ ከመሰረተ በኋላ ደርግ የህዝብ አደራጅ ጊዜያዊ ጽህፈት ቤትን አቋቋመ። ግን በሀቅ ላይ የተመሰረተ የፖለቲካ ቡድኖችና ፓርቲዎች ትስስር አልነበረም። ደርግ የህዝብ አደራጅ ጊዜያዊ ጽህፈት ቤትን ያሰበው ርዕዮተ ዓለማዊ፣ ፖለቲካዊና ድርጅታዊ የፖሊሲ ኃይል እንዲሆነው ነበር። ደርግ ስለ ተራማጆች የህብረት ግንባርም ላፉ ያህል ማውራቱ አልቀረም። ይኸው ግንባር ግን ሀቅን ተመርኩዞ እንደዚያ ላለ ለተለያዩ ኃይሎች አገር አቀፍ ዴሞክራሲያዊ መተባበር መንገድ አልጠረገም። ደርግ ለተቃዋሚ ወገኖች ቢሮክራሲያዊ የስልጣን ቦታዎችን በመለገስ በጥቅማጥቅም ለመግዛት ሞክሮ መይሶን በመሃሉ ሲታለል ኢሃፓን አልዳዳውም። ደርግ ግን የታገሉቱ የሚፈልጉትንና የማይፈልጉትን ያውቁ ነበር። ደርግ የገጠማቸው ወደረኞቹ ከታሪካዊና አብዮታዊ ትግል በኋላ ይበልጥ የነቁና የተጠነቀቁም ኃይሎች መሆናቸው ክፉ ድል ሆነበት። ተቃዋሚው ወገን ወዲያውኑ ወደ አመጽ ተሸጋግሮ ቢሆን ኑሮ ሰላማዊውን የትግል ፋና መሞከር ነበረብህ ብሎ በማመልከት ሊወቀስ ይገባ ነበር። ግን ተቃዋሚው ወገን የሰላማዊውን የተቃውሞ ፋና ይዞ ለመጓዝ ሞክሮ ያገኘው መልስ እጥፍ ድርብ ግፍ ነበር። ማን ነው እንግዲህ ቆሽቋሹ? የትኛው ነው ግትሩ? ይልቅስ ጭብጡ ሁኔታ ሁሉ የሚያመለክተው ደርግ ጨርሶ እንደተጠላና እሱ ራሱም አሳምሮ ያውቀው እንደነበር ነው። በዚያን ጊዜ አሁንም ቢሆን አንዳንዶች እንደሚሉት ደርግ ተወዳጅ ቢሆን ኖሮ በተቃዋሚው ወገን የፈለገውን ያህል ቅስቀሳ ቢደረግ ህዝቡን ሊያነሳበት ባልቻለ ነበር። የኑሮ ሁኔታ ያረካው አንድ ህዝብ በቀላሉ ላመጽ አይነሳሳም። እንዲያውም በተቃራኒው የለውጥ ተስፋ እንኳ ህዝብን እንዲታገስ ያደርገዋል። ሀብተ ነቢብ የተሰጣቸውና የመሳሰሉት በቀላሉ ህዝብን ወደ አመጽ ሁኔታ አነሳስተው ይከቱታል ብለው የሚያስቡ ህዝቡ ከመንግስት ጋር ያለው ቅርበት ያን ያህል በሆነበት ሁኔታ እንኳ የፖለቲካ ቅስቀሳ አስቸጋሪነቱን አያውቁትም። ህዝብ በድሉ ረክቶ ለወታደራዊ መንግስት አጨብጭቦ የአድሃሪያንን ረሸና ደግፎ ያን ቋቅ የሚለውን የግዙነት ኑሮ መኖሩን በቀጠለ ነበር። ግን ያን ቢያደርግ ኑሮ ደርግን ተነኮስክ ብለው የወነጀሉት እነዚያው ሰዎች በዚህ ሁኔታ ደግሞ ላምባገነኖች ዝም ብሎ የሚገዛ ሞኝ ደንቆሮ ብለው መዝለፋቸው አይቀርም ነበር። ሆኖም ኢትዮጵያውያን ይታገሉ የነበሩት የውጭ ሰዎችን ለማሳመን ወይም የነሱን በጎ ፈቃድ ለማግኘት ስላል ነበር ጥያቄው አላስጨነቃቸውም። ለውጥ ፈለጉ እሱንም ለማግኘት ተገቢ በመሰላቸው መንገድ ተራመዱ። የተከፈለው ዋጋ ያለ ጥርጥር ከፍ ያለ ነበር። ግን እኮ ንጽህነት ያለ ዋጋ አይገኝም የሚለው አነጋገር የዋዛ አይደለም። ምናልባት ተቃዋሚው ወገን በተለይ ሀፓ ድርግን ያስገዝፈው ለነበረው ልክፍት በጣም የማይጋለጥበትን ስልት መቀየስ ነበረበት ማለት ይቻላል ያስኬዳልም። ግን የመዋጋትን የመታገልን ፍጹም አስፈላጊነት አለ የሚያሰኝ የሚያሳምን ክርክር ሊቀርብ አይችልም። ኢትዮጵያ ውስጥ ወይም አፍሪካ ውስጥ በአጠቃላይ ማለት ይቻላል ለዲሞክራሲ የሚደረገውን ትግል ከሀገሪቱ ልዩ ሁኔታ ባህልና ልምድ ጋር ያልተዛመደ ኮስሞፖሊታን ወይም ከሁኔታዎች መጥቆ የሚገኝ ኤሊቲስት ነው በሚል ሰበብ በማስተካከር የሚመለከቱት አያውቁትም አላወቁትም በልባቸው ዘረኞች ናቸው ብለን ልንጠረጥር የተገባን ነው። የጀርመን ናዚዎች ከነሱ አንዱ ባርበኞች በተገደለ ቁጥር በማዕገታቸው ከነበሩት ታጋቾች ውስጥ በብዙ መቶ የሚቆጠሩትን እያወጡ ይረሽኑ ነበር። ግን የናዚ ወረራን አሻፈረኝ ብለው በተጋፈጡት ላይ ውግዘት ያስፋፋባቸው መጽሐፍ ፈጽሞ አንብበን አናውቅም። ታይም መጽሔት ኋላ ቀር ኢትዮጵያውያን የሙሶሎኒቱን የሰለጠነች ጣሊያንን ሊዋጉ መሞከራቸው ብሎ ማሾፉ ይነገራል። የሆነ ሆኖ ጸረ ፋሽስት ወረራን በመቃወም በሚደረጉ ትግሎች ላይ የሚሳለቁ የኋላ ኋላ ስም ይተርፋቸዋል። ስለ ሰላማዊ ትግል ይቅርና የጠመንጃ ትግል ጉዳይም እንኳ ሲመጣ ሁለት መመዘኛ ሲቀርብ ይታያል። የአፍጋን ሙጃሂዲኖች በመዋጋታቸው ሶቪየቶቹን እየተነኮሱ ነውን? በእርግጥ ሶቪየቶቹ በአገሪቱ ላይ ከፍተኛ ጉዳት እያደረሱ ነው። ታጋዮቹ ጠመንጃዎችን ጥለው ትግላቸውን ቢያቆሙ ምናልባትም መንደሮች ላይ ቦምብ እያወረዱ ድምጥማጣቸውን ከማጥፋት ይገቱ ይሆናል። ነገር ግን በአፍጋኖችና በሌሎች ነጻነት ወዳድ ህዝቦች አይን ሲመለከቱት ምን አይነት አፍጋኒስታን ነው የምትሆነው? በሺዎች የሚቆጠሩ ኬንያውያን ለነጻነታቸው ሞቱ። ያን በማድረጋቸው ምንም እንኳ የተሟላ ነጻነት ባያገኙም መልካም አደረጉ። ለሩቅ ተመልካች ምርጫ ይታይ ይሆናል። ቀረብ ብሎ ከቀየው ገብቶ ለታዘበው ግን አምባገነናዊ አጋዛዝ ሲያጋጥም ከአንዲት በስተቀር ሌላ አማራጭ እንደሌለ ገሃድ ይሆናል። እሱም ተገቢ በሆነ መንገድ ሁሉ መታገል ነው። የተባለ ትንኮሳ ዴሞክራሲያዊ መንግስቱን ወደ ፋሽስታዊ መንግስት አይለውጠውም። ይህማ ቢሆን ኖሮ የ1970ዎቹ አውሮፓ በተለይ ጣሊያን፣ ስፔን ወዘተ ፋሽስታዊ አምባገነኖች በሆኑ ነበር። ህዝባዊ ተቃውሞ ህዝባዊ መንግስትን ህዝባዊ ያልሆነ እርምጃ እንዲወስድ አይገፋውም። እንዲያውም የህዝብን ድምጽ እንዲያዳምጥ ነው ሊያደርገው የሚገባው። ደርግ ሀ ብሎ ሲነሳ አምባገነን ነበር። በሰላማዊ መንገድ የሚቀርብ ቅሬታን ለመስማትም ሆነ ተቃዋሚዎችን እህ ለማለት ዝግጁ አልነበረም። በአፍ ያሳየነበረው አባታዊ ገጽታ በውስጡ ጭካኔ የተመላበትን አምባገነናዊነት ሸፍኖ የያዘ ነበር። ምናልባትም በአንዳንድ የውጭ ሰዎች አይን ደርግ ለኢትዮጵያውያን የተገባቸው ነበር። ተወደደም ተጠላም ኢትዮጵያውያን ግን ከደርግ የተሻለ እንደሚገባቸው ያስቡም ያምኑም ነበር። ዓላማቸውን ከግብ ለማድረስ ከነገረ ቀደም ጠመንጃ አላነሱም። ደርግ ግን አፍኜ ካልገዛዋችሁ ብሎ ጠመንጃውን አቀናባቸው። ታዲያ ጸጥ ብላችሁ ተደምሰሱ ብሎ የሚወቅሳቸው ማን ነው? ለዲሞክራሲ ያደረጉት ትግል ኩራትን ከሚያንጸባርቁበት የታሪክ ምዕራፎቻቸው እንደ አንዱ ሆኖ ገና ይወጣል። ከዚህም የተነሳ ድርግና ደግዳጊዎቹ ስሜታቸው እንደደነዘዘና እንደጨካኞች ወይም ቅጥረኞች ኃላፊነትም እንደማይሰማቸው ሆነው ይታያሉ። ክፍል 2 ምዕራፍ 1 እርከን 1 ኢላማው ታወጀ። የ1969 ዓመተ ምህረት የዘመን መለወጫ ለህዝቡ ያመጣው ብስራት የለም። ደስታ የተፈነበት አዲስ ዓመት እንዲሆን መመኘት ከመቼውም ጊዜ በበለጠ ከልብ የሚጓጉለት ቢሆንም የሚገጣጠም አልሆነም። ምክንያትም ነበረው። በዚሁ አውደ ዓመት ወታደራዊ መንግስት ኢህአፓን በስም ጠርቶ እንደ ቁጥር አንድ የህዝብ ጠላት አድርጎ በማቅረብ በሬዲዮ የይፋ መግለጫ ሰጠ። መግለጫው ኢህአፓ ላይ በጣም ከሚቀፉ ክሶች አንስቶ መሳለቂያ ሊሆኑ እስከሚችሉ አይነት ድረስ ያሉትን ቆለለበት። የእርሻ ምርት መቀነስ፣ የእህል መበላሸት፣ የአርሶ አደር አመጽ፣ የሸቀጣ ሸቀጥ ዋጋ መጨመር፣ የመለዋወጫ ዕቃ መታጣት፣ በየፋብሪካዎች ማሽኖች መሰባበር፣ የሰራተኞች የኑሮ ደረጃ ማሽቆልቆል፣ ሰራተኞች የሥራ ማቆም አድማ ማድረግ፣ የተማሪዎችና የመምህራን ሰላማዊ ሰልፎች ማድረግ፣ የአውሮፓ የወደብ ሰራተኞች ወደ ኢትዮጵያ የሚገባ የድርቅ እርዳታ መርከብ ላይ ለመጫን አሻፈረኝ አሉ መባል፣ የሽርሙጥና መስፋፋትና ሌሎችም የችግር ጓዞች የኢህአፓ ሥራዎች ተብለው ተደረደሩ። አዋጁ ለብዙ ሰው ዱብዳ አልሆነበትም። ምክንያቱም የግፉ መጠን በሐምሌና በነሐሴ ከመጨመሩም በላይ ኢህአፓም ራሱ ደርግና መይሶን ለጦርነት ዝግጅት እያደረጉበት እንደነበር ገልጾ ነበርና በደንብ የተቀነባበረ የፕሮፓጋንዳ ወጀብም ምንም ጥርጥር ውስጥ የሚቀር አልነበረም። የብሔራዊ ልማት እድገት ሚኒስቴርን የቀድሞ ሚኒስትር ባሻጥር ወንጀል ለመክሰስ ጭብጥ ለማቅረብ ሲባል የተዘጋጀውን ፊልም ማላከኪያ በማድረግ የኢህአፓን የኢኮኖሚ ወንጀል ለማረጋገጫ ብለው በቴሌቪዥን አሳዩ። ፊልሙን ቀደም ብለው ያዩት የንግድ ምክር ቤት አባላት ብቻ ነበሩ ቅራኔውን ልብ ሊሉት የሚችሉት። ያም ግድ አልነበረም። መይሶንና ሌሎች ከደርግ ጋር የተሻረኩ ቡድኖች ኢህአፓን እንደ አናርኪስት፣ ትሮትስካይት፣ የሲአይኤ ወኪል፣ ፊውዳል፣ ፋሽስት፣ የኢትዮጵያ ጠላቶች ደጋፊ ወዘተ አድርገው ለማሳየት ተረባረቡ። የተውት ስድብ፣ የገደፉት ክስ አልነበረም። ለመንግስቱ ድክመትና ችግር ማመካኛ አዲስ ዳውሰላ የተገኘ መሰለ። የፊውዳሎችና የመሳፍንት ፓርቲ ብሎ መይሶን ተንጨረጨረ። የመሳፍንቱ ወንድ ሴት ልጆቻቸው የሞሉት እዚያው መይሶን ማዕከላዊ ኮሚቴ ውስጥ እንዳልነበርና ቢሆንም እንኳ ይህ ከጉዳይ የሚገባ ይመስል ኢህአፓ እንደ ጸረ አብዮት እንዲታይ መደረጉ እየታወጀበት የነበረውን የከረረ የግፍ እርምጃ ማጠየቂያ ነበር። ደርግና መይሶን ከዚህ ወይም ከዚያ ያልሆነ መሃል ሰፋሪ ሊኖር አይችልም አሉና መሃል ሰፋሪ የስድብ ቃል የወንጀል አድራጎት ሆነ። ፖለቲካ የማይነካካቸው ብዙ ምሁራን በኋላ እንደደረሱበት ከመይሶን ባለመወገናቸው የደምስሰው የስም ዝርዝር ውስጥ ስማቸው መግባቱ ሲታይ ደርግና መይሶን ከኛ ያልወገነ ሁሉ ከኢህአፓ የወገነ ነው የሚሉ መሰሉ። በይፋ የታወጀው ሽብር ህመም አንድ እነሆ መስከረም 1969 ዓመተ ምህረት ተጀመረ። በዓመቱ ውስጥ የካቲት ላይ መጠኑ እየጨመረና አረመኔያዊ እየሆነ በመምጣት ቀለሙን ለውጦ መደበኛው ቀይ ሽብር ለመሆን በቃ። በመስከረሙ ሽብርና ተከትሎ በመጣው ቀይ ሽብር በሚሉት መካከል በአይነት ልዩነት አልነበረም። ለውጡ በእውነት የቁጥር ብቻ ነበር። ጸረ ኢህአፓ ጦርነት በኦፊሴል ደረጃ መታወጁ የቀደመውን የግፍ መጠን በደረጃ ከፍ ከማድረጉም ጋር ቀይ ሽብር የወረሰውንና ያስፋፋውን አዳዲስ ገጽታ አምጥቷል። የመይሶን ምክር ላልተለየው ደርግ ግን ልዩነቱ ከበድ ያለ ነበር። የራሱን ሽብር ቀይ፣ የተቃዋሚዎቹን የራስ መከላከል እርምጃ ደግሞ ነጭ ሽብር ብሎ በመሰየም የፖልሸፊኩን ተመክሮ በማጣቀስና እዚያም ከነበሩት የአብዮት ኃይላት ጋር በማወናደር ሆን ብሎ መልእክት እያስተላለፈ ነበር። በዚህ መሰረት ጠላቶች በመገናኛ ብዙሃን እንደ ትሮትስካይቶች፣ ዴኒኪንስ፣ ነጭ ዘቦችና ኮልሻኮች ወዘተ ተመስለው ታዩ። ኢህአፓ ላይ የጦርነት አዋጅ ከታወጀ በኋላ የፔፕሲና የኮካኮላ፣ የሞዝቮልድ፣ የአዲስ ጎማ፣ የጨርቃጨርቅና የሌሎች ፋብሪካዎች ሰራተኞች፣ የባንኮች፣ የኢትዮጵያ አየር መንገድ፣ የቴሌፎን መገናኛ ሰራተኞች ወዘተ፣ ተማሪዎችና ምሁራን ተለቀሙ። በእስራኤል የተለጠነው የነበልባል ቡድን ወደ አዲስ አበባ እንዲመጣ ተደርጎ በማፈሱና በሚፈጸመው የግፍ አድራጎት እንዲተባበር ሆነ። ምንጠራ የተካሄደባቸው ቀበሌዎች የፍርድ ሰው አካሎች እንዲያቋቁሙና እዚያው በዚያው ፍርድ እንዲሰጡ ስልጣን ተሰጣቸው። ቀበሌዎች የራሳቸውን እስር ቤቶችና የፍየል ማዕከላት ከፈቱ። የመስከረም ሁለት ክብረ በዓል ንጉሱ የወረዱበት ኢህአፓን ይበልጥ ለማውገዣ ዋለ። ግብታውያን የሆኑ የተቃውሞ ሰልፎችም በኃይል እንዲበተኑ ተደረገ። ያለምንም ማስታወቂያ በአዲስ አበባ ውስጥ ከቤት ቤት ፍተሻ ተደርጎ 14 ሰዎች መገደላቸው ሲዘገብ፣ ብዙ ወጣቶችና ተጠርጥረው የጠፉባቸውን ሰዎች ቤተዘመዶች በከበቡበት ወቅት ወታደሮቹ የመድፈር ወንጀል ፈጸሙ፣ ዘረፉ። ከአዲስ አበባ ጥቂት ኪሎ ሜትሮች ወጣ ብሎ ከሚገኘው ከሰበታ አካባቢ የጅምላ ቀበራ የተካሄደበት የ22 ሰዎች የተቆራረጠ አስክሬን የያዘ መቃብር ተገኘ። ጥልቀት ከሌለው ከዚያ መቃብር ጅቦች አስክሬኖቹን አውጥተው ነበርና ሟቾቹ ሁለት ሴቶች ነበሩባቸው። እጃቸውን ወደ ኋላ ታስረው ከመረሸናቸው በፊት በፍየል ውስጥ ያለፉ እንደነበሩ ማየት ተችሏል። ቄራም አጠገብ አዲስ አበባ ውስጥ እንዲሁ 30 አስከሬኖች የያዘ ተመሳሳይ የጅምላ መቃብር ተገኝቷል። የነኚህ የጅምላ መቃብሮች መገኘት እስረኞች በሚስጥር ማታ ማታ ይገደላሉ እየተባለ ይሰራጭ የነበረውን ልዩ ልዩ ወሬ ጭብጥነት ያለው አድርጎታል። በአዲስ አበባ የሚገኙ ነዋሪዎች የቁፋሮ መኪናዎችን የተደጋገመ የተኩስ ድምፅን፣ እሪታና ጩኸትን ይሰሙ እንደነበር ተናግረዋል። ጦርነት ከታወጀ ከአንድ ሳምንት በኋላ አዲስ አበባና ሌሎች ከተሞች በሽብር ተፈጥርቀው ተያዙ። በመቶዎች የሚቆጠሩ በተለይ በአዲስ አበባ፣ በናዝሬት፣ በድሬዳዋ ወዘተ ተገደሉ። በሺዎች የሚቆጠሩ ተይዘው ታሰሩ። ሁሉም ማለት ይቻላል በፍየል የተፈዳዩ እስረኞች በየማታው በመድበል በመድበል ሆነው ከከተሞች ውጪ እየተወሰዱ ይገደሉና የጅምላ መቃብር ውስጥ ይደፉ ነበር። በዚህ በመጀመሪያው ወቅት እንኳን ሽብሩ በዘፈቀደ ነበር የሚካሄደው። ማንኛውም መንግስቱን የተቃወመ፣ መይሶንን የተቃወመ፣ መይሶን ላይ ያለው አመለካከት ከለብታ ያላለፈ ምሁር፣ በተለይም ወጣት ሆኖ ታማኝነቱን ለደርግና ለመይሶን ማረጋገጫ ማቅረብ ያልቻለ ሁሉ ኢላማ ሆነ። ያባ በአብዛኛው ወጣት፣ መምህራን፣ ሰራተኞች ወዘተ የተደገፈ በመሆኑ እነዚህን ሁሉ ለመደምሰስ ውሳኔ የተላለፈ መስሎ ታየ። እንዲህ አይነቱን ፍራቻ በኋላ የሚያሳዝን ሐቅ ሊሆን መቻሉን ሁኔታዎች የሚያረጋግጡት ሆነ። መስከረም 9 ቀን በህዝብ አገልግሎት ክፍል የሚሰሩ ሰራተኞች በመፈጸም ላይ ያለውን ግፍና እየተባባሰ የሄደውን የሥራ ሁኔታ በሚመለከት ተቃውሟቸውን በማሰማት የሥራ ማቆም አድማ አደረጉ። ከመስከረም 11 እስከ 13 የአዲስ አበባ ልዩ ልዩ ቀበሌዎች ህዝብ የሚፈጸመውን ግፍ አስመልክቶ የተቃውሞ ሰልፍ አደረጉ። ሰላማዊ ሰልፎች በኃይል የተበተኑ ሲሆን ከ30 ያላነሱ እንደተገደሉ ታውቋል። ከመስከረም 11 እስከ መስከረም 21 ድረስ ከ200 ያላነሱ ሰዎች በወታደሮች የተገደሉ ሲሆን ብዙ አስከሬኖች ምኒልክ ሆስፒታል ማዕከላዊ ሞርግ ውስጥ ተቆልለው نبر عندهم لشبرو هلافي النسل يميوس دو درق عند نبر قلسنو شبرو مراني تسددو إيها بالم نادر سوى التدراوي تقات آس أفام اللسو لمستد سايحون إيها بالنا ماني نيونم تقاومو لمدم سز نبر إيها بامونا ماننم تقاومي بزيان جزيم هنا درق تاري إيها باتور نت كما وجوبة بيت عنديتم تييت كتمو تشست يجوخ عال نبرم መስከረም 13 ቀን መንግስቱ ኃይለ ማርያም ላይ የተደረገው አድራጊነቱም ለኢሃፓ የተሰጠው የመግደል ሙከራ ከብዙ ሳምንታት የቀንና የማታ ግድያዎች የኢፋ ሽብርም ከተጀመረ ከ23 ቀናት በኋላ ነበር የተካሄደው። ደርግ ለግድያዎቹ ማጠየቂያ የሆነው ዘንድ የራስ መከላከል ክርክርን ሊያቀርብ እንደማይችል ግልጽ ነው። ኢሃፓ ግን ፍርዱ ነው ለነገሩ የኢሃፓ የፖለቲካ ቢሮ ወደ ከተማ ታጥቆ ራስን መከላከል መረማመድ ማስፈልጉን የሚገልጽ የፖሊሲ መግለጫ ደርግ በእኛ ላይ ጦርነት አውጆብናል በሚል ርዕስ በጥቅምት ወር አውጥቶ ነበር። የዚህም ፖሊሲ የመጀመሪያው ሰለባ የሆነው የመይሶኑ መሪ ፍቅሬ መርዕድ የተገደለው በደርግና በመይሶን በየለቱ ለአንድ ወር የሚያሰቀቁ ግድያዎች ከተካሄዱ በኋላ መስከረም 22 ቀን ነበር። በሌላ ደረጃ ደግሞ የሁኔታዎች ሂደት በማጠናከር በኢሃፓ ላይ የተፈጸሙት ግድያዎች ደርግ ካካሄዳቸው የግፍ ግድያዎች ጋር ሲወዳደሩ ኢምንት ነበሩ ብሎ አፍን ሞልቶ መናገር ይቻላል። ይህ ግን አንዱን አመጽ ለመባረክና ሌላውን አመጽ ለማውገዝ አይደለም። ተጨባጩን ትተን ደርግ ራስን መከላከል ወይንም አጣፋ መመለስ የሚለውን ማመካኛ እንደ ትክክል እንውሰደው ብንል እንኳን የሱ ሽብር የትናየት ገደብ አልፎ የሄደ መሆኑ ጎልቶ ይታያል። አቁ እንዳሳየው ደርግ ራሱ ሽብሩን በቅድሚያ በመፈት ኢሃፓን በማጣበብ ምቹ ባልሆነ የከተማ ሁኔታ ወደ ትጥቃዊ እርምጃ እንዲሸጋገር አስገድዶታል። በግፉ ሂደት ውስጥ ሁሉ የደርግ ጭካኔና መጻ ወደር የማይገኝለትና ኋላ ቀርነትን የሚያሳይ ነበር። ደርግ ኢሃፓን የህዝብ ጠላት ብሎ በማወጅ የድምሰሳ እርምጃውን ቀጠለ። ለሰላማዊ ተቃውሞ በግድያና ጭካኔ በተመላበት ሲየል መልስ ሰጠ። ደርግ ወደ አመጽ እንዲራመድ በመተንኮስ እንዲያርጎም መተንኮስ የለ። ኢሃፓን ለመወንጀል በሚያደርጉት ጥረት የደርግ አጋፋሪዎች ይህን ሐቅ የሽብር ዘመቻ ኢሃፓ ላይ የጀመረው ደርግ የመሆኑን ሐቅ ነው ለማለባበስ የሚሞክሩት።
እንባ ቋፉ ይድረቅ። ከህይወት ሰማይ ስር የግፍ ዘመን ጠብቶ ቡቃያን የሚያደርቅ በንቡጥ ወተት ዳይቶ ደመና ያስቀረ ሰዓት ግን ይወርዳል ይዘንባል ይወርዳል ደግሞ ከወዲህ ጫፍ ላይነቅና አቀልስ ንዳድ መከራን ቁጣና አላህችን ልባችን ይተክናል። ደማችን እንዳባይ እንባችን እንዳዋሽ ይወርዳል ይዘንባል ይዘንባል ይወርዳል። የመከራን ባህር በአለት ዘልድሎ ማዕበል በሚጋፉ ሁለት አንዶች ከፍሎ ስንት ወጀብ ገስጾ አቅሚዎችን ሰብሮ ደጋግሞ ያሻገረን በዳመና ግርዶሽ በደል ብርሃን ፋና ከባርነት አዘቅት ከተዋራጅነት ጉድ ከጥፋት ከልሎ የኢትዮጵያ አምላክ እኛን የባረከ እኛን ያስቀጠለ እርግጥ ከመንበሩ ዙፋኑ ላይ አለ፣ ግን ጆሮኖፍ ጎኗል ወይ ግራ ገብቶታል። ጸሎት ልመናችን ተዛብቶ አንድነቱ ቢቀጥል ቢሰለስል ከነገድ ከጎታ ከጎጥ ቢወርድበት ትርጉሙን አጥቶታል። እናም ቀን ያመቸው ያደራፋሽ ደርሶ ነቅርሳ ወያኔ ጉግማንዱ ግዘረኛ ከጫንቃችን ነክሶ የሰውነትን ክብር ክት እየነደለ እንባችን ይፈሳል፣ ደማችን ይፈልቃል ባገኘው ማዕዘን። ሰዋችን ይሸሻል ትውልዱ ይፈልሳል፣ የጥፍት ዘሩን ምድር ኋላው እያስቀረ ኩራቱን ሸክፎ ወንዝ እያሳበረ ንግር እንዳለበት ወሰን እየጣሰ ሀገር እየጣለ። ዋልጌ ከለማበት መፈጠር ክፉጣ በጥቂቶች ድረስ እብሪት ልብ ሲያሳብጥ ጽጋብ ልኩን ሲያጣ ነፃነት ዘበት ነው ዜግነት ለበጣ። እናም ግፍ ይወርዳል ከጦቢያ ሰማይ ስር የመከራ ዝናብ የችግር በረዶ የረሃብ ቸነፍር። ከነጌቶችማ ከጦር አለቆቹ ከወያኔዎቹ ከሰላዎቻቸው ወይ ከካድሬዎቹ ከልፍኝ ሳሮናቸው ከሚማግጡበት ከሚዋሰቡበት ተራውን ህዝብ ዝቅዝቅ ከዛገ ጣሪያው ስር ከሚያስተውሉበት ሰማይ ጠቀሳቸው ማር ወተት ይፈልቃል ብትናለው ግሳቱ ሰማያዊ ውስኪ የተኪላ ፓፎን ብረንዶና ጮማ የሚጠቀጥቁቱ። ከምንድዋን ጎጆ ላስቲክ ጣሪያዎች ስር ለተኮለኮለው ለተፈለፈለው የሰው ማቲ ፍጡር ያውም በቀን አንዴ ከሂልተን ትራፊ ካላሙዲን ቡሌ ችርቻሮ ጉርሻ ከሳንሻይን ኡፋ የትራንስፎርሜሽን የአምስት ዓመት ቡፋ ደብልቆ ለመዋጥ የዘረኛን ዲስኩር ካወራረረበት ሻይ የጨምራት ስኳር ከቅንጦት ከድሎት ተቆጥራ ታልፋለች በዓለም ባንክ መዝገብ ላይ በድውይ ስታስቲክስ በርገት ትጻፋለች። እናም ግፍ ይወርዳል ከአባት እናት ምድር መቆሚያ ሳይኖረው ከጦቢያ ሰማይ ስር ባላገር ተነቃይ በዘረኞቹ ወማይ ከተሜው ተፈንቃይ ከከርሳቸው ወዲያ አምላክ ለሌላቸው ጭራቀ ሽፍቶች ሲታይ ከአባቶቹ ሁዳድ ካለማው ባድማ ቤት ትዳሩ ፈርሶ የጥብቱ ማረፊያ ያደገበት ቀይ ክብሩ ተደርምሶ የአገር ስደተኛ በአገር ተንከራታች በየለጁ ለማኝ ልጆች አስከልክለው በየቀየው ማታኝ በረሃው ሲበላው ባህሩ ሲያደቀው የጨከነ ሲያርደው ኩላሊት ሲነጥቀው በዓል ብሎ ወጥቶ ወይ መጠየቅ ሲያጭለው ባላሰበው ሰዓት የሀብታም ትራፊ ወይናዳ ሲደፍነው የኩራት መለየው ከቶ እንዳልነበረ እንደ ካሮት እርገት ቁልቁል እያደረ እየኮሰመነ ደግሞ እያሳፈረ ኢትዮጵያዊነት እንዲሞኖ ቀረ። እናም ግፍ በአገር ይዘንባል ሃይባይ በሌለበት ቀን እየቆጠረ አዋጅ ታውጆለት ጊዜ እያጠቆረ ያዘቀዘቀውን ባንዲራ አዘቅዝቆ ድረት እያስመታ ሀገሪቱ ቤት ሲያለብስ ወር እያዘከረ ባህላችን ሆነና ሐዘንን ለማቅለል መከራን ከስሩ ከምንጩ ለማምከን በአንድ እንደመነሳት በአንድ እንደመጨከን ከአደባባይ ቆሞ የነገው ትረኛ ለዛሬው ሰለባ አምባውን ያወርዳል ሙሾውን ያወርዳል ጺም ጸጉሩን ይነጫል። የገዳይ ትራፊ ከገዳዮቹ ፊት ራሱን ያዋረዳል። ስማኝ ያገሬ ሰው ለብልህ አይነግሩም የወንዜ ሰው ስማ ጭረር እስኪ ሰብረው ከብርሃን ማማ በራሱ እንዳይገፍፍ ድቅድቅ የጨለማ ጫንቃ ለተጫነው ቋጥኝ የመከራ የምድር ሲኦል ፍዳ ለውርደት አዘቅ ለስቃይ ጋራ የለህም ግልግል ካዝዊት ማምለጫ ከችጋር አበሳ አሻፈረኝ ብለን ፈርጣማ ክንድህን ባንድ እስክታነሳ የሕይወት ክንደዌ ከወያኔ ምንጩ ተንኮቡን ለመንቀል በአንድነት ነው ማደም በአንድነት መታገል። ይህን ዳብንት ጊዜ ጸሊም ዘመን አልፈን በእኩልነት ሚዛን ከአንድ እስክንሰፈር የኩነኔ ባህር ላካቴው እስኪደርቅ ልባችን ይጨክን ቁጣን ማለዘቢያው እምባ ቋቱ ይድረቅ።
ጠቅላላ ፕሮግራማችን በዚሁ ይተናገቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.